خوش ہو یا رہنا.
ሰላም ለእናንተ ይሁን. ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ. ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጣፋንታችን ሚዲያን ይችላል ፈተናችንን ደግሞ ወጣው በሰላም ይሄዱ ለርግጠኛ አይደለም. አራት አመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረው እንዲያን በጣም ብዙ ነገሮችን ስናሰለስል ብዙ ነገሮች ውስጥ እንተሰልል ነበር.
በአማራ ክልል ያለው አለመረጋጋት በተማሪዎች መጻይ ተስፋ ላይ አደጋ እንደደቀነ እየተነገረ ነው. በጉዳይ ላይ ተማሪዎችን አነጋግረናል. ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው. ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውንልናል. አብራችሁን አምሹ. ወደ ቀዳሚ መሰናዶ እንሻገር. በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮው የ12ኛ ክፍል ተፈታኞች እጣ ፈንታ እንደሚያሳስባቸው ተናግረዋል. ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት 3 ወራት እንደተዘጉ መሆናቸውን ለአሜሪካ ድምጽ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ተማሪዎቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸውም ተናግረዋል. አስቴር ምስጋናው አነጋግራቸዋለች.
በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስና ኢዩኤል ሲሚነ በ2015 ዓመተ ምህረት በሀገር አቀፍ ደረጃ በተሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል. ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይሎች እና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር.
እኔ ነገርኩሻም የመጀመሪያውን ተውስ ነው. ከዛ በኋላ በየቀኑ ሁሉ ያለ ታውክስ ምናምን አለ. እንዲሁም እዛው ውስጥ ራሱ ወሬ አለ. በጣም ብዙ ከባድ መስሪያ እንትኖች ነበሩ ድምጾችና ያን እየተፈተን ነበር. ያጠቆር ምናምን ፈተና ያነበብና በዛ ሰዓት በጣም ተጨንቄኝ ራሱ ፈተናው ራሱ ይቋረጥ እንደሚችል ምናምን ጣፋንታችን ሚሊዮን ይችላል ፈተናችንን ደግሞ ወጣው በሰላም ይሄዱ ለርግጠኛ አይደለም. አራት አመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረው እንዲያን በጣም ብዙ ነገሮችን ስናሰለስል ብዙ ነገሮች ውስጥ እንትን ስንል ነበር.
ውጤት ስንት ነበር ያመጣችሁት?
እኔ 640 ያመጣሁት.
ባለፈው አመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በ42 ትምህርት ቤቶች ላይ ጉዳት መድረሱንና 2000 የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በመክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደስቴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል. መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጻሕፍትም በታቀደው መሰረት ለማስተራጨት እንዳልተቻለ ያመለከተው ዘገባው እስካሁን የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል. ችግሩም በጋህድ የታዘቡት ተማሪ ኢዩኤልና ስቲፋኖስ ሲሚነ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣ ውረድ እንዲህ ያስታውሱታል.
በአምስት ምናምን መኪና ነው ያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ ያጽፈን እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ የኢንትራንስ ያመጡት ውጤት ይሄን ያክል ነው ምናምን የተራጽፈን ያንን ያሳየን አይ ቲንክ ከደብረ ማርቆስ ከደጀንባን መኪና ከዛ ደግሞ ያን እየተገለባበጠ በአምስት መኪና ጧት 12 ሰዓት ይወጣን 12 ሰዓት ነው እዚህ ራሱ 12 ተኩል ማለት ነው አዲስ አበባ የገባ ነው.
ተማሪ በተለይ ምስጋናው በዚያው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማር እንደነበርና ከፍተኛ ውጤት ካስመዘገቡ 47 ተማሪዎች መካከል እንደሆነች ትናገራለች. በአካባቢው ያለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት በተለይም ታስረዳለች.
እዚህ ለማምጣት ራሱ መንገዱን በጣም ፈተን ነበር. ማለት የሚያጋጥመው ችግር ከዚህ በፊት የነበረውን ተግዳሮት ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር. ያው ግን እንደፈጣሪ ፈቃድ የመጣ ከጓደኞች ጋር ስንሰባሰብ መጀመሪያ ከደጀን ድረስ በታክሲና በቆራረጥ መጣን። ከዛ ከደጀን ደግሞ ቀጥታ በባስ ነበር። ማሊት ተሾሽ ምናምን ነበሩ። ያው መንገዱ ተሻካኝ ነበር። ምን ቀጥታ
የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጠረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል።
ካሁንኛ አምናኝ ነበርንበት በዚህ ጊዜ ነበርንበት ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርቱ የራሱ ሆነ ችግር ይኖርበትም ለክላ ክላስ ተማሪ ነገሮች ቢኖርም ግን ከጸጥታ ችግር አንፃር ምንም የጸጥታ ችግር ሳይኖርብን እየተማር ትምህርታችንን እያስከተልን ስለሳችን እየተረዳዳ ለሀገራዊ ፈተናው ለተለያዩ ነገሮች ራሳችንን ስናዘጋጅ ነበር። ዘንድሮ ግን እስካሁን ያለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አበባ የዋላጅ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም። እና ለነዚህ ልጆች በጣም እንትናለ ምክንያቱም ትምህርት ሌላው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳን ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አጥቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው እንዲሁ የሚያሳትፉ ልጆች ናቸው። ይሄ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደርሰው እስኪ ለማየት ያውቃል የሚል
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶችና በተለያዩ አደጋዎች ምክንያት 7.6 ሚሊዮን ህፃናት ከትምህርት ገበታ ውጪ እንደሆኑ አስታውቋል። በእውቁ ደራሲ በክብር ዶክተር ሐዲስ አለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓመተ ምህረት ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለው ውጤት በማስመዝገባቸው ትናንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልደ ኢትዮጵያውያን ከተለያዩ ተቋማትና ከመሐበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገኙ ጥሪ ቢደረግላቸው በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምጽ አስቴር ምስጋናው።
ካቢና ቪኦኤ ነው የተከታተላችሁ የምትገኙት። ከአሜሪካ ድምጽ በሐማስ ታጣቂዎች የዛሬ 9 ዓመት የታገተው ቤተ እስራኤላዊው አበራ መንግስቱ ቤተሰቦቹ ልጃቸው ወደ ቤታቸው እንዲመለስ ለረጅም ዓመታት በተለያዩ መልኩዎች ጥረት ሲያደርጉ ቆይተዋል። በአሁኑ ሰዓት እስራኤል በጥቅምት 7ቱ የሐማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በመታደርገው ጥረት ውስጥ ልጃቸው አበራ ይካተት ዘንድ ቤተሰቦቹ እየተማጸኑ ይገኛሉ። ኤደን ገረመው ከአበራ መንግስቱ ወላጅ አባት አቶ አየለ መንግስቱና በኢትዮጵያ እስራኤል ምክትል አምባሳደር ከሆኑ ቶማር ባርትፍሬድ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
አቶ አየሊ መንግስቱ ከ111 ዶላር ከ488 ከ9 አመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የ8 ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓመተ ምህረት ነበር። 7ኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቢራ መንግስቱ በሐማስ እንደታገተ ይቆያል። ባቸውን እነዚያን የጭንቅ አመታት በከባድ ፈተና ውስጥ ሆኖ ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ።
በአሜሪካ ያለ በእንትን ሽባይጽ ያለ ምን ያለው ያለው ስራ ያለ ምን ደጋበለጋ በሰላም በዮርሻላይም ዝም ብለው በቃ አንዱ ሰው አምጥተው እንዲህ ያለ ሰው አለ እያሉ
አፊራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ከና በለጋርሚው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ላይምሮ ጤና መታወክ እንደዳረገው ግራፊክስ ሶል የተሰኘ ተቋም አማካኝነት የተዘጋጀውና አፊራ ካማስ ገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አፊራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱናቱን ወይዘሮ አገርነሽን የኪስ ገንዘብ ጠይቆ ባለማግኘቱ ዲት ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሐማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል።
በዛ አልጎ ባሽከሮን በዛ አልጎ በበላሲሱ ያው ያዩት ግን በሬ ሰደዱት የአማሪካ ነው የእንትን ነው ይያሉ ፈለሱ ይጓዛው ቀረና ቀረ ነው የምስታራውና የእንትን ያለውና የስላሉ ተሻግሮ ተሰሶ ህዶ ገውተላቸዋል ብለው በሳምንቱ እሱም ህዶ ገውቷል ብለው መተው ለልጅ ነገሩትኝ። ልጅም ደግሞ አዛገው ተብሎ ነገረኝ። እኔም ወጥቼ አምስት ጋራት ወጥቼ ልጅ አንድ ዝም ብሎ ተሰቶ ህዛኑ ተቀምጬ ነበረ። አሁን እንዴት ነው ይሄ እንዳካዋሩ በማንም አታውም ሰው አመት ታዲያ ያግን እው እየታገለ አልተሰማም።
አፊራ እንደታገተ ጉዳዩ በሚስጥር ቢያዝ እንደሚሻል ምክር እንደተለቀሳቸውና ለአንደመት ያህል ዝምታን መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንደመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አፊራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት አመታት በኋላ በጥር 2015 ዓ.ም ሐማስ የአፊራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በህይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስታቸዋል። በአሁን ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አፊራን እንዲያካትት አባቱ አየሪ ቦላዳን እንደበታቸው ይማጸናሉ።
ያው ማምሸላ ራክ ፍራ መልስልኝ ጌታ አምላኬ ራክ መልስልኝ። አሁንም ይሄናንተም ደግሞ ይው ራካችሁን ወታደሮች ደግሞ እየሞቱ ነው እያለቁ ነው እንደው ራካችሁን እርዱኝ። እስራኤል መንግስትም እርዳይ ማምሸላ እርዱኝ ራካችሁን ያለው ባሽከሮን ያለው ሁሉ በሙሉ ያለው ሁሉ ይሄ ስንት ሰራ ምሰሩ ነው ሁሉ ራካችሁን እርዱኝ ላካችሁ ላካችሁን አማስ ላክ ፊልሃ ፊልሃ አማስ አማስ ፊልሃ ላክ መልስልኝ መልስልኝ።
ይህ ጉዳይ እንዴት ይህን ያህል አመታት ሊፈቻለ? የእስራኤል መንግስትስ ለዚህ ሁሉ አመታት ለምን ዝም አለ ሲል የአሜሪካ ድምጽ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ።
So it's really heartbreaking the situation that these families have been in over the last 9 and 8 years. You know, Avira Mengistu was kidnapped in 2014 in September and Hisham Asayed in 2015.
ባለፉት 9 እና 8 አመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አፊራ መንግስቱ እንደ አውሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ አመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይሄውልሽ እስራኤል የታፈኑ የተጠለፉና የጦር ሰረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታቂው እንደ አውሮፓ አቆጣጠር በ2011 ከ1000 በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ህዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም 5 አመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት 7ቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጀነራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል ይችላል ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዟል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም።
የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት 7 ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድና ህይወታቸው ያለፉት 2 እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ።
We have in the last few weeks succeeded in freeing and then getting back
ባለፉት ጥቂት ሳምንታት ከ100 በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ አውሮፓ አቆጣጠር ከ2014 አንስቶ ለአመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱና ሂሻም አሳያድን ጨምሮ ሁለቱ ህይወታቸው አልፎ አስክሬናቸው የተነፈገነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ 4ቱን ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው።
በጎርጎርሳኑ ጥቅምት 7 ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110 ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳማ ሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቪራ በአሁን ሰዓት የ36 ዓመት ጎልማሳ ሆኗል። ለአሜሪካ ድምጽ ኤደን ገረመው ዋሽንግተን ዲሲ።
ካቢና ቪኦኤ ነው የተከታተላችሁ የምትገኙት። ከአሜሪካ ድምጽ ኢትዮጵያ ሰብአዊ መብቶች ኮሚሽን በየአመቱ የሚያዘጋጀው የፊልም ፌስቲቫል ዘንድሮ ለ3ኛ ጊዜ ተካሂዷል። ከ160 በላይ የሆኑ የኪነ ጥበብ ስራዎች ለውድድር የቀረቡበት የፊልም ፌስቲቫል በኢትዮጵያ ሰብአዊ መብቶች ኮሚሽን አስተባባሪነት የሚከናወን ነው። ገብረ ሚካኤል ገብረ መድን ስለ ፌስቲቫሉና የውድድሩ አሸናፊዎችን አነጋግሮ ቀጣዩን ዘገባ አዘጋጅቷል።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየአመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓ.ም አመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለ3ኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓ.ም በአዲስ አበባ ተጀምሯል። ፌስቲቫሉ በኮሚሽኑ አመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን አላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል።
ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን ሁለት መሰረታዊ ሐሳቦች አድርገን ኪነ ጥበብን በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች አላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው።
እንደ ማህበረሰብ ተገነባነው ኋላ ቀር የሴቶች ሳቢዎች ተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ ምስልጥል የከፈቱት።
ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሶስተኛው ዙር ፌስቲቫል ግን ከፊልም ስራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና እድልም ለመስጠት የፎቶግራፍ እይታን አካቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰይድ ለምን የተሰኘ ፊልም አሸናፊ ሆኗል።
በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይንም አንደኛ የወጣው ተወዳዳሪ አህመድ አብዱ።
የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ጾታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምጽ ተናግረዋል።
እኔ ከትግራይ ክልል ነው የመጣሁት። ለዚህ ውድድር እዚህ የተገኘሁት ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘው ግን በትግርኛ ነው የተሰራው። ንግግሮቹ ሁለቱም ወይም ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ዋይ ይላል። እኔ ፊልሙ ዲፌንድ ያደረኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና እልህ አጨራሽ የሆነ የጦርነት ሂደት እንደነበር እናቃለሁ። በአንድ ሴት ላይ በደረሰባት የጾታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጣ፣ ምግብ አጣ፣ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለ ምንም እርዳታ ህይወቷን ስታጣ የሚያሳይ ፊልም ነበር የሰራው።
በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፈዋል።
አዲሱ ደመቀ ወደ መድረክ
የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል።
የህግ አካላቶች ማለት ነው ከግንዛቤ ችግር የተነሳ ማለት በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለው ተጽዕኖ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው ህብረተሰቡ ላይ ዳ ህብረተሰቡ ላይ በጣም ትልቅ እንትን አለው እሱን ስለሚያደርግ እሱን ነገር ነው ያሳየው።
ኪነ ጥበብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየዓመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት እያስገኙ መሆናቸውን ገልጿል።
የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል። ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ ያደገና በኪነ ጥበብ ወይም በስነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይሄን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል።
ተወዳድሮ ባሸነፈበት አጭር ፊልም በትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰይድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል።
ጦርነት በጣም አስከፊና አውዳሚ እንደሆነ እናቃለን ሁላችንም። በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች፣ ሀገሮች ይሁን ህዝቦችም ሊሆን ይችላል በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተሻላቅም ከጦርነት ነፃ የሆነ አየር መንተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተሻላቅም ለማህበረሰብ ለዓለምም ለፍጡሩም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻልነው አቅም ጦርነትን ለማጥፋት ጦርነት ብርከት ሲለኛል በያስባለሁ።
በጀማሪ ባለሙያዎች ዘርፍ የአጭር ፊልም ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፏል።
ስለ ህይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ህይወት ብዙ ነገር ነው ሰው የሚያልፈው፣ ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው የበታቹን አይቶ አመልጦ እንዳያልፍና ሁሉም ሰው ነገ ምን እንደሚመጣበት ስለማያውቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋለሁ።
የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በጎ ፈቃደኞች ለዩክሬን የመከላከያ አባላት የአውደ ዓመት ስጦታ እያዘጋጁ ነው። ስጦታው በአውደ ግንባር የሚገኙ ተዋጊዎችን ጨምሮ 700,000 የመከላከያ አባላትን እንደሚያካትት በጎ ፈቃደኞቹ አስታውቀዋል። የቪኦኤዋ ሌሳ በክለት የላከችውን ዘገባ እንግድ ወልድ ያስተማናል።
በርካታ የገና ዛፎች፣ የዩክሬን ሰንደቅ ዓላማ እንዲሁም የመልካም ምኞት መግለጫ ካርዶች ለወታደሮቹ ስጦታ ከተዘጋጁት ውስጥ ናቸው። በኪቭ ከተማ ባለ የፈጠራ ማዕከል የሚገኙ ልጆች ለወታደሮቹ ስጦታ በማዘጋጀት ላይ ይገኛሉ። ያርስሎቫ ሎቭስካ ስጦታውን ከሚያዘጋጁት አንዷ ነች።
ዩክሬናዊ የበረዶ ሰዎች ምስል እየሳልኩ ነው። ተመልከች፣ የዩክሬንን መከላከያ እያገዙ ነው።
የዘጠኝ ዓመቷ አና እና ጓደኞቿ በግንባር ለሚገኙ ወታደሮች ለየት ያለ ሻማ በማዘጋጀት ላይ ናቸው።
እዚህ ጣሳ ውስጥ ካርቶን ጠቅልለን እንጨምርና ከዛ በሰምን ሞላዋለን። እነዚህ ሻማዎች ከሌሎች ይልቅ ረጅም ዕድሜ ያላቸው፣ ለመከላከያ አባላት ነው የምናዘጋጀው። ግንባር ላይ ጨለማ ውስጥ እንዳይሆኑና እንዳይበርዳቸው ይረዳል።
ተማሪዎቹ ከትምህርት ቤት ሲለቀቁ ወደ ማዕከሉ በመምጣት ስጦታዎችን ያዘጋጃሉ። ሩሲያ ዩክሬንን ከወረረች ጀምሮ ተማሪዎቹም ሆኑ አስተማሪዎቹ በበጎ አድራጎት ስራ ላይ ተሰማርተዋል። ስቪትላና አዝራቪና የማዕከሉ ኃላፊ ናቸው።
ወላጆቻቸው በግንባር ያሉና በሀገር ውስጥ የተፈናቀሉ ልጆች አሉ። እናም የምናደርገው ስለሚገባቸው ደስ ብሏቸው ያግዙናል። ጫማ ውስጥ የሚገባ ሞቃት ሶልና የኬሚካል ማሞቂያዎችንም ጨምረናል።
ህፃናቱ ያዘጋጁት የስጦታ ካርድ ከጣፋጭ ነገሮች ጋር ተደርጎ በጥቅል ውስጥ ይጨመራል። ካተሪና ያኪሞቪች ቮይን በመባል የሚታወቀውና የዩክሬንን መከላከያ በመርዳት ላይ ያተኮረ ትርፋማ ያልሆነ ድርጅት ኃላፊ ናቸው።
በእርግጠኝነት ቡና፣ ማርና ከረሜላዎች በዩክሬን ባንዲራ ቀለማት ተዘጋጅተዋል።
አንድ ትልቅ የጣፋጭ ከረሜላ ጥቅል ወደ አውደ ውጊያ መላክ ግዴታቸው እንደሆነ የሚሰማቸው ካተሪና እያንዳንዱ ወታደር የራሱን የግል ስጦታ መቀበሉ አስፈላጊ ነው ይላሉ።
የኮርደንስ ኮማንደሮፍ ትሬቲዮ ፖልኩ
አንድ ወታደራዊ አዛዥ እንዳሉት በዚህ አስቸጋሪ ወቅት የሞራል ግዴታችን ነው።
የሴት መከላከያ አባላትን የሚደግፈው ፕሮግራም በበኩሉ ለቀስቃዛው ወቅት የሚሆኑ ወታደራዊ አልባሳትን ይልካል። ኢሪና ኒኮራክ የፕሮግራሙ መስራች ናቸው።
እንዳለመታደል ሆኖ መከላከያ ሚኒስቴር ለሴቶች የተለየ ዩኒፎርም የለውም። በዳንባስ ቅዝቃዜው ከኔጌቲቭ 7 ዲግሪ በታች ነው። ስለዚህ ሴት የመከላከያ አባሎቻችን ሙቀትና ምቾት እንዲያገኙ ማድረግ አለብን።
በጎ አድራጊዎቹ 150,000 የሚሆኑ ጥቅሎችን በማዘጋጀት ላይ ናቸው። ኢሪና ኒኮራክ ይቀጥላሉ።
ለቅዝቃዜ ወቅት የሚሆን ሞቃት ሱሪ፣ ጃኬትና ከውስጥ ለሙቀት የሚለበስ ሹራብና የፊት መሸፈኛዎች። አልባሳቱን የሚያዘጋጁት የጥበብ ሰዎች ለእያንዳንዷ የሴት ወታደር መልካም ምኞታቸውን በጽሑፍ ያስተላልፋሉ።
በቅዝቃዜው ወቅት ከሚወዷቸው ቤተሰቦች ርቀው በግንባር የሚገኙ ወታደሮች ሞቅ ያለ የአውደ ዓመት ስጦታ ተልኮላቸዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስናው አብረናችሁ አምሽተናል። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን።